ኢትዮጵያ ዳያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ ስም የሚታወቀው ባለ አደራ ቦርድ በውጭ ሀገር ኢትዮጵያውያንና ትውልደ ኢትዮጵያ የሚሰበሰበው ገንዘብ ከአንድ ሚሊዮን በልጧል። $1 በቀን በሚል ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተቋቋመው ቡድን ተስፋና ፈተናውንም ጠቁሟል። አሉላ ከበደ ለአዲሱ ዓመት ዋዜማ የአማካሪ ቦርዱን ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሰው።
እንኳን አብሮ አደረሰን አሉላ። አንተንም የአሜሪካን ድምፅ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲሱ ዓመት ዋዜማ።
ፕሮፌሰር አለማየሁ፣ በሁለት ቀን መቁጠሪያዎች የምንቆጥርንና ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል ኢትዮጵያን ለመርዳት $1 በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን $1,000,000 አልፏል። እንደውም ዛሬ ማለዳ 1,393,785 ይላል በመጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያን እንመለከታለን። እስኪ ንገሩን አሁን ስላላችሁበት ሁኔታ ባጭሩ።
እሺ፣ አመሰግናለሁ። ሁለት አዲስ ዓመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት ዓመት እየቀነሱ ለማውራት
ወጣት ያደርጎታል።
አዎ፣ እንግዲህ እንዳሉ ማስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት 500,000 ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼ እና ቅሬታ አሰሙ። ይህም ምንድን ነው? አሜሪካ መጥቼ እንኳን 50,000 ሰው መጥተው በጭብጨባ በሆያ ወዬ በደስታ ተቀብለው ነበር፣ ግን አሁን ከዛ እንኳን 3,000 የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራው እኮ 10 ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው፣ አብዛኛው ልል ይችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ 1,000,000 ብር አገኘ። እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድሬይዘር ኢን ቺፍ እያለ ነው። በእሳቸው ድጋፍ ነው ደስ ይቻሉ።
ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል እሳቸው።
አዎ፣ የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ህዝቡን በዲያስፖራ በጣም ሊያነቃቃ ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት 1,000,000 ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር፣ ግን ያ መልእክት በዳያስፖራ ሲያስተጋባ ብዙ ሰው ልቡን የነካው ይመስለኛል። ምክንያቱም 2,818 ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከ10,700 በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምተውም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይንም ሳያንስ 2,000,000 ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን በአሁኑ ወቅት።
መልካም። ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈት አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደተጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ፣ ከዚህ ቀደም ብዙ እርዳታ የተደረገባቸው ገንዘብ ድጋፍ መዋጮ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለሱ በመጠኑ ይግለጹልን።
ልክ ነው። እንግዲህ እኛ ከአሁንም በፊት የተናገርነው ምንድነው የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስም ተሰጠ፣ ከአሜሪካ፣ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ ነው። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡ መዋጮዎች በመቶ ነው የሚቆጠሩት። 500 ከአንድ ቦታ 600 ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ 25,000 ከወጣ፣ ሎስ አንጀለስ 10,000 ከወጣ፣ ሚነሶታ 20,000 ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ህሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያኔ ነበር ገንዘብ መሰብሰብ እሳቸው መጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባቸው ይባላል። ግን ያ ደግሞ እንዳይደረግ በአገሩ ሕግ እንደሚታወቀው ከአሁን በፊት ሬነሳንስ ዳም ለተባለው ገንዘብ ተሰብስቦ ሕገ ወጥ በሆነ መንገድ የኢትዮጵያ ሕዝብ 6 ሚሊዮን እንዲከፍል ተደርጓል የዛሬ 2-3 ዓመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ሕጋዊ በሆነ መንገድና እያንዳንዷ በሕግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው።
መልካም ተነቃቅቷል ብለዋል። የአዲስ አመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈልገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በአገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደተጠቀሰው በጎበኛቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ህዝብ ይወጣው እቺን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በርክተዋል። በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን። ለርሶ ግን እንደ አዲስ አመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኚህን የሁለት ጫፍ ጉዳዮች?
በጣም ጥሩ ጥያቄ ነው። እዚህ ላይ ላሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማቀው አንድ የኢትዮጵያ መሪ የተባለ እንኳንስ የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በህዝብ ፍቅርና በህዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ አመት የምናስፋፋ ነው። እስካሁን እንግዲህ ይህን ፕሮጀክት ከጀመርን 5 ወርም አልሞላንም። በአውሮፓ ኦገስት 9 ነው የጀመርነው። ያን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር 22 ነው በአውሮፓ አቆጣጠር። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት የነበረው። የቀየርነው ምንድን ነው እንደውም እዚህ ወር መጀመሪያ ታህሳስ መጀመሪያ ለማለት ነው በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ 2 ቀን እንኳን በዛን ሰሞን ቅዳሜና እሁድ በሄድንበት ጊዜ 56,000 ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ የቻሉ። ስለዚህ ኮሚኒቲ ኢንጌጅመንት የሚል ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆነ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ህዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልመና እንድንወጣ ይህንን ወደፊት ቪዥኑ ወይንም ህይወቱ ይሄንን ነው የምንፈልገው። ወደፊት ኢትዮጵያ ራሷን በራሷ በራሷ ልጆች ተከብራ በራሷ ልጆች ተደግፋ እንድትኖር ነው። ይሄ ፋንድ እያደገ በሚሄድበት ጊዜ ከውጭ የሚመጡትን ለማስቀረት ነው የምንፈልገው። ግን ያው መጀመሪያ ነው እንደሚባለው ሁሉ የ1,000 ኪሎ ሜትር ጉዞ የሚጀምረው በመጀመሪያ እርምጃ የሚባለው ነው። እዚህ ላይ የጠቀስከው እንግዲህ አገር ውስጥ የሚደረጉት ነገሮች እንግዲህ የጨለማ ኃይሎች አሉ። በእኔ አስተያየት ጨለማ ኃይሎች ጨለማ ውስጥ ሲሰሩ ያድራሉ። ተንኮል፣ አገር መበጥበጥ፣ የተሰረቀ ገንዘብ ወስደው ህዝቡን ማተራመስና ህዝቡን በጎሳ፣ በክልል፣ በቋንቋ፣ በአካባቢ በመሳሰሉት ነገር እየከፋፈሉ ራሳቸውን ከህግ ተጠያቂነት ለማውጣት የሚሞክሩ ብዙ እንዳሉ እናውቃለን። ግን እነሱን ደግሞ ጠቅላይ ሚኒስትራችንም እንዳደረጉት በፍቅር በትዕግስት ኃይል ባለመጠቀም በንግግር ለመፍታት እየመከሩት ነው ያሉት። ግን በጣም ለእኔ በግል የሚያሳዝነኝ ምንድን ነው እነዚህ ለምሳሌ ከውጭ ተጋብዘው በክብር አሸናፊ ናችሁ ተብለው ከእኛ ጋር አብራችሁ በሰላም በፖለቲካው ምህዳር ውስጥ ተሳትፋችሁ ራሳችሁን ለህዝብ አቅርባችሁ የህዝብ ድምፅ ወስዳችሁ አሸንፋችሁ ካሸነፋችሁም ስልጣኑን ለቃለት ብለው የገቡት ሰዎች አሁን መጥተው እዛ ውስጥ የሚሰሩት ተንኮልና ህዝብን ማበጣበጥና ለራሳቸው ለግል ጥቅማቸውና ለግል የፖለቲካ ስልጣን ጥማታቸውን ለማሟላት እያሉ አገር ውስጥ የሚሰሩት ስራ በጣም በጣም ያሳዝነኛል። ግን ይሄ ደግሞ የሚያሳየው ምንድን ነው ጠቅላይ ሚኒስትሩም ምን አይነት ብሩህ ልብ እንዳላቸውና ወደፊት የኢትዮጵያ እጣ ፈንታ የሚፈታው ሰው በመግደል ሰው በመጨፍጨፍ ሳይሆን በመነጋገር በመወያየት የኔ ይብለጥ የአንተ ይብለጥ እየተባለ በመተሳሰብና በፍቅር መሆኑን እያስተማሩ ነው ያሉት። እንደዚህ አይነት መሪ ለእኔ መቼም በግሌ በጣም ነው ደስ የሚለኝ። እንደውም አሁን ዛሬ በሳምንታዊ መግለጫ ላይ የማወጣው ይህንን ነው። ምን ያህል እንዳደረጉና ለዚህ ደግሞ የኢትዮጵያ ህዝብ ክብርና ምስጋና እንዲሰጣቸው ያስፈልጋል። እኛ በባህላችን እንደው ስሜታዊ ሆን ካትበለኝና አንድ የሚጎል ነገር አለ በየማው ነው ጥሩ የሚሰራውን ሰው በጎ የሚያደርግልን ሰው ከፍ ከፍ አናደርግም። በርታ፣ ወደፊት ሂድ፣ እንደግፋለን፣ አናመሰግንም፣ መንቀፍ ይሄን አላደረገም፣ ይሄን እንደዚህ አልወጣም፣ እንደዚህ ምንድነው እንግዲህ ጠቅላይ ሚኒስትሩ ምን በውሃራ ረግጠው ሄዱ እንግዲህ ማለት ይሄ እኮ የሚሰው የሰው እግዚአብሔር ፍጡር ናቸው እንጂ እግዚአብሔር አይደሉም። ግን በስምንት ወር ውስጥ ያደረጉት ነገር በዓለም ነው እኮ የሚመሰገኑት። ዛሬ የወጣው ሲኤንኤን ጽሑፍ ላይ ምንድነው የሚለው እኚህ ሰው አፍሪካ ውስጥ በአገራቸው ነው በአፍሪካ ውስጥ የመጡለው ፀሐይ ከምስራቅ መውጣት ጥላ ከምዕራብ እንደወጣች ያህል ያደረጉ ሰው ነው ብለው ነው የተናገሩት። ዛሬ ሲኤንኤን ያወጣው ሪፖርት ላይ ነው ይሄንን። ከዛ በፊትም ብዙ የተናገሩት ነገር አለ። የዓለም ህዝብ የሚያደንቃቸው ናቸው። ግን በእኛ በኩል ምስጋና እንኳን ለመቸር ወደኋላ እንላለን። ለዚህ ነው እኔ በዛሬ ጽሑፌ ላይ ያመሰገንኳቸውና ስራቸው ምን እንደሆነ ኢትዮጵያ ህዝብ ብቻ ሳይሆን ለዓለም ህዝብ እንዲያቀላቸው ያደረጉ።
መልካም ፕሮፌሰር አለማየሁ፣ የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ ዓመት ዋዜማ መልእክቶንም ቡድናችሁ እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። እንግዲህ እርሶ ጥቂት ሰዓታት ወደ ኋላ ኖት፣ አዲሱን ዓመት ቀድመኖት የምንገባ ይመስለኛል። ለሁሉም በድጋሚ መልካም አዲስ ዓመት።
እኔም አመሰግናለሁ። ያው በሁለት ዓመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅሰኝ፣ ያው እድሜ 29 ዓመት ነው።
እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ፣ መልካም ቀን።
መልካም ቀን።
Imagine there's no heaven.
የአዲሱ ዓመት ዜማ ጀምሯል። ጃን ሊነን ኢማጂን እያለ ነው አዲሱ።
አዎ ኢማጂን አሉላ።
No hell below us. Above us only sky. Imagine all the people. But I'm not the only one.